የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት
በ19 እና በ5 ሜትር ባንድ ዘወትር ከምሽቱ 3 እስከ 4 ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን አሁን ጀመረ።
ዛሬ በኢትዮጵያ ውስጥ የሚታየው አካታች ሁኔታ ዜጎች መቀራረብ አልቻሉም፣ ዜጎች መነጋገር አልቻሉም፣ ዜጎች መደማመጥ አልቻሉም፣ ዜጎች መተማመን አልቻሉም። አንዱ ዲሞክራሲ ውበቱ ልዩነትን ማስተናገድ ነው።
አሁን በአገር ጉዳይ ላይ ዛሬ የምንወያያለን።
ያሰማናችሁም
ከአቶ ታደለ ደርሰ ውይይት የቀነጨብ ነው ነው
ተከታተሉ።
እኛ በክርስቶስ ልደት ነው የምንቆጥረው። 2010 ነው በፀሐይ ጨረቃ በሚቆጥሩ ሰዎች ግን 2018 ነው፣ ወይም ደግሞ ሉዊ ሶላር ሲስተም የሚሉት የጨረቃና የፀሐይ ጥምር ጨቆጣጠር ማለት ነው።
የአውሮፓውያኑን አዲስ ዓመት ልንቀበል ዛሬ ዋዜማው ላይ አይደለን?
የኢትዮጵያው ከባተማ አራተኛ ወሩን ሊያስቆጥር ቀናት ናቸው የቀሩት።
መሆኑን በኢትዮጵያና በአውሮፓውያኑ ያለው የዘመን አቆጣጠር ምን አለያየው?
መጋቤ ብሉይ ዝራ ለገሰ ማብራሪያውን ሰጥተውናል።
በተረፈ እንግዲህ አዲሱን ዓመት ለምትቀበሉ እንኳን አደረሳችሁ፣
ዘመኑም የፍስሐና የጤና ይሁንላችሁ እንላለን።
የተለመደ የናፍቆት ሰላምታችን የሚደርሳችሁ
ከፕሮግራሙ አቀነባባሪ ንጉሡ ታምሬ ጋር አዘጋጅና አቅራቢዎቹ
አሉላ ከበደና
አዲሱ አበበ ነን።
ከዜናው ንባብ ቀጥሎ
የዛሬ ታህሳስ 22 2010 የራዲዮ መጽሔት መሰናዶ ይቀጥላል።
ጤና ይስጥልኝ ክቡራትና ክቡራን አድማጮች፣ እንደምናመሻችሁ። ዜናውን የማሰማችሁ ሰሎሞን አባተ ነኝ። አዲሱን 2018 ዓመተ ምህረት የተቀበላችሁ ሁሉ እንኳን ለአዲሱ ዓመት አደረሳችሁ። በአሁኗ ደቂቃ ህንድና በ19ኛው የጊዜ ቀጠና ውስጥ ያሉ ሁሉ አዲሱን ዓመት እያከበሩ ናቸው። ኢትዮጵያ የምትገኝበት 14ኛው የጊዜ ቀጠና ከሶስት ሰዓት ያነሰ ጊዜ መጠበቅ አለበት። እስከዚያው መጪውን ሰዓት ከእኛ ጋር ቆዩ። የኢህአደግ ሥራ አስፈጻሚ ኮሚቴ ለ17 ቀናት ያካሄደውን ግምገማ አጠናቆ ትናንት ባወጣው መግለጫው ኢትዮጵያ በአንድ በኩል ግንባሩ በተከተለው መሠረታዊና ትክክለኛ ባለው አቅጣጫ ተገኝተዋል ባላቸው መልካም ውጤቶች በሚያስጎመጅ ሁኔታ ላይ እንደምትገኝ፣ በሌላ በኩል ደግሞ ፈጽመናቸዋል በሚላቸው ስህተቶችና ከእድገት ጋር ተያይዘው በተከሰቱ ሲል በገለጻቸው አዳዲስ ለውጦችና ፍላጎቶች ምክንያት ለጊዜውም ቢሆን በአሳሳቢ ወቅታዊ ችግሮች ተወጥራ የቆየችበት ሁኔታ መፈጠሩን መገምገሙን አስታውቋል። ግንባሩ ትናንት ባወጣው በዚሁ መግለጫው ስኬትና ድክመት ናቸው እንዲሁም የችግሮች ምንጮች ያላቸውን ጉዳዮች በስፋት ከዘረዘረ በኋላ ችግሮቹና በተራዘመ ትግል የተገነባቸውን አገር ለአደጋ ማጋለጥ የጀመሩት ጉድለቶች በዋነኛነት የኢህአደግ ከፍተኛ አመራር በተለይም የሥራ አስፈጻሚ ኮሚቴው ድክመቶች ናቸው ብሏል። በመቀጠልም የሥራ አስፈጻሚ ኮሚቴ አባላቱና የድርጅቱና የመንግስት ከፍተኛ ኃላፊዎች በተናጠልና በጋራ ስትራቴጂያዊና ታክቲካዊ አመራር የመስጠት ኃላፊነታቸውን ባለመወጣታቸው የተፈጠረ ችግር ነው። በዚህ ግምገማ የኢህአደግ ሥራ አስፈጻሚ ኮሚቴና የመንግስት የበላይ አመራሮች ወቅቱ የሚጠይቀውን ስትራቴጂያዊ አመራር የመስጠት ጉድለታቸው ሰፊ እንደሆነ ታይቷል። ከፍተኛ አመራሩ ችግር አስቀድሞ የመለየት ተንትኖ የማወቅ የመፍቻ መንገዶች የመተለምና በዚሁ መሰረት የመፍታት ብቃቱ ወቅቱና መድረኩ ከሚጠይቀው ደረጃ ጋር አብሮ ባለማደጉ የተወሳሰበውን አገራዊ መድረክ በብቃት የመምራት ጉድለት እንደነበረበት የጋራ አቋም ተይዟል። በመሆኑም ለተፈጸመው ስህተትና ለደረሰው ጉዳት ከፍተኛ አመራሩ ኃላፊነቱን እንደሚወስድ ስምምነት ላይ ተደርሷል ሲል ይነበባል። ይሄው ለግንባሩ ቅርበት ባለው የሚዲያ ዘርፍ ዌብሳይት ላይ የወጣ መግለጫ። ከዚህ በመነሳት ይላል መግለጫው በመቀጠል ሥራ አስፈጻሚ ኮሚቴው መላ የአገራችን ሕዝቦች በከባድ ተጋድሏቸው ያስመዘግቧቸውን ድሎች ጠብቆና አስፍቶ ለማስቀጠል ባለመቻሉ እንዲሁም በድርጅታችን ውስጥም ሆነ በአገራችን ውስጥ የሚታዩ ልዩ ልዩ ችግሮችን በጊዜና በከፍተኛ የኃላፊነት መንፈስ ለመፍታት ባለመቻሉ ለደረሰው ጉዳት ሙሉ ኃላፊነቱን ከመውሰድ በተጨማሪ ለመላ የአገራችን ሕዝቦችና የድርጅታችን አባላትና ደጋፊዎቻችን ልባዊ ይቅርታ ይጠይቃል። የኢህአደግ ሥራ አስፈጻሚ ኮሚቴው አጣዳፊ ችግሮችን እየፈታ ለዘላቂ ለውጥ መስራት አለበት ሲል ወስኗል። ባለ 8 ነጥብ የተግባር መመሪያ አውጥቷል። የሕዝቡን ሰላማዊ ኑሮ የሚያውኩ ማንኛውም እንቅስቃሴዎች ከሕዝብ ጋር በመሆን በቁጥጥር ስር ለማዋል የመንግስት ሙሉ ኃላፊነት ወስዶ እንዲያስፈጽም በኦሮሚያና በሶማሊያ ክልሎች የተፈጠረውን ጨምሮ በወሰኑም ሆነ በሌሎች ምክንያቶች የሚያጋጥሙ ሞትና መፈናቀል ሙሉ በሙሉ ለማስቆም ወሰኑን በከፍተኛ አመራር ደረጃ የሚታይበትን ድክመት ለማስተካከል የርምት እርምጃ እንደሚወስድ ወጣቶች የሚያነሷቸውን ጥያቄዎች በሚገባ ለመመለስ በልማትና በሀገራዊ አንድነት ዙሪያ መትጋት ሲኖርባቸው ህዝብን ከህዝብ ጋር በሚያራርቅ አፍራሽ ተግባር ውስጥ የተሰማሩ ያላቸው የግልና የመንግስት የሚዲያ ተቋማት አካሄዳቸውን የሚያስተካክሉበት ሁኔታ ለመፍጠር እንደሚንቀሳቀስ የሥራ አስፈጻሚ ኮሚቴው አስታውቋል። በኢሃደግ የሥራ አስፈጻሚ ኮሚቴ ግምገማና መግለጫ ላይ ዝርዝር ዘገባዎችን ከተለያዩ የግንባሩና የመንግስት አካላት ተጨማሪ ማብራሪያዎችና ከባለሙያዎች ትንታኔዎች ጋር ሰሞኑን በስፋት ይዘን ለመመለስ ጥረት እናደርጋለን። ዛሬ ማዕከላዊ ኬንያ ውስጥ በደረሰ የመኪና አደጋ ቢያንስ 36 ሰው ሲሞት በሌሎች 11 ሰዎች ላይ ጉዳት ደርሷል። የፈረንሳይ የዜና ወኪል ባሰራጨው ዘገባ ናኩሩ ኤልዶሬት አውራ ጎዳና ላይ ከቡሲያ ተነስተው ሲጓዝ ከነበረ በተቃራኒ አቅጣጫ ሲሄድ ከነበረ የጭነት ተሽከርካሪ ጋር ፊት ለፊት በመጋጨቱ እንደሆነ አደጋው የደረሰው አመልክቷል። በቀድሞው የግብጽ ፕሬዚዳንት መሐመድ ሞርሲ ችሎት ዘልፈዋል በሚል የሶስት ዓመት እስራት ተፈረደባቸው። ሌሎች 19 ሰዎች ላይም በተመሳሳይ ክስ የተለያዩ ቅጣቶች ተጥለውባቸዋል። ይግባኝ እንደሚሉ የሞርሲ ጠበቃ ተናግረዋል። ክቡራትና ክቡራን አድማጮች ይህ ዜና የሚተላለፍላችሁ ከአሜሪካ ድምጽ ራዲዮ ጣቢያ ነው። ኮንጎ ዲሞክራሲያዊት ሪፐብሊክ ዋና ከተማ ኪንሻሳ ውስጥ በፕሬዚደንቱ ጆሴፍ ካቢላ ላይ የተቃውሞ ሰልፍ ሊወጡ ነበር በተባሉ ሰዎች ላይ የሀገሪቱ ፖሊስ አስለቃሽ ጋዝ ተኩሷል። ጆሴፍ ካቢላ ስልጣን አለቅም በማለታቸው ምክንያት እየተነሳባቸው ያለ ተቃውሞና የፖለቲካ ቀውስ እየተባባሰ መምጣቱ ይሰማል። ኢራን ውስጥ ለቀናት የዘለቁ ተቃውሞዎች ተቀጣጥለው ባሉበት ሁኔታ የሀገሪቱ መንግስት ኢንስታግራምና የመልእክት መለዋወጫውን አፕ ቴሌግራምን ዛሬ ዘግቷል። ባለስልጣናቱ አፖቹን የዘጓቸው ለጊዜው እንደሆነና እርምጃውን የወሰዱትም ሰላምን ለማስፈን በሚል መሆኑን መግለጻቸውን የሀገሪቱ የመንግስት ቴሌቪዥን ዘግቧል። የዜናው ሰዓት አበቃ። መልካም አዲስ ዓመት። ጤና ይስጥልኝ። እስከ ዝግጅታችን ፍጻሜ አብራችሁን ቆዩ። ዜናውን ያሰማኋችሁ ሰሎሞን አባተ ነኝ።
ይህ የራዲዮ መጽሔት ዝግጅት ነው።
ሁሌም ዜናውን ተከትለን ነው የምንመጣው።
በራዲዮ መጽሔት የጊዜ ሰሌዳ መሰረት አሁን ሰዓቱ
ምርጥ ግጥም ነው የሳምንቱ። አባ ይፍቱኝ ሲኦል አለ ሲሉኝ የለም ብዬ ክጄ የባልቴት ተረት ነው በማለት ቀልጄ አውቄ በደፍረት በድያለሁና ያንሱኝ በንስሐ ያንሱኝ በቀኖና ሲኦል ከነጭፍራው በጉም ተሸፍኖ እንዴት ሳላየው ኖርኩ ካጠገቤ ሆኖ።
አባ ይፍቱኝ ሰይጣን ብሎ ነገር የተጭበረበረ ዋዛ ነው ቧልት ነው ብያስብ ነበረ ይሄ እውነት ሆኖ ዋዛና ተረቱ ባይኔ በብረቱ ዲያብሎስን አየሁት በሸሚዝ ዘንጦ እልፍ ግዳይ ጥሎ ቸብቸቦ ቸብቶ።
አባ ልክ እንደ ብርሌ አጥንት ሲከሰከስ አባይን አዋሽን የሚያስንቅ ደም ሲፈስ ለምለም ፍጥረት ሁሉ ወደ አመድ ሲመለስ
ልክ እንደ ጧፍ ሐውልት ምስኪኖች ሲጋዩ ምድጃው ዳር ሆነው ይሄንን እያዩ ገሃነም ከላይ ነው ብለው መሳቶ እሱ እንደ ፈቱኝ እግዚአብሔር ይፍታው። አባ ይፍቱኝ የሳምንቱ ምርጥ ግጥም ነው።
ከበውቀቱ ስዩም ምርጥ ግጥሞች መድበል የወሰድነው ነው። በውቀቱ እናመሰግናለን።
My dear boy. Nobody really knows the words.
በራዲዮ መስኬት የሰዓት አቆጣጠር መሰረት አዲስ አመት ቀድሞ ይጀምር ይመስላል
መስላላው
ማሪያ ኬሪ
ቆጥረናል
እዚህ ያገሬው ሰዎች ኢትዮጵያውያንን ታድላችሁ ይሏቸዋል
ለምን ሲሉ
ሁለት ገና
ሁለት አዲስ አመት ታከብራላችሁ ነው መልሳቸው
ምች በዚህ ብቻ ታዲያ ያቆማሉ 8 years younger
ከኛ በስምንት አመት ወጣቶች ናቸው
እንደማለት
ለነገሩ እነት ነው ገናን ባከበርን በሳምንቱ
አዲሱን አመት እንቀበልና አብረንም
happy new year መልካም አዲስ አመት እንባባላለን በነገራችን ላይ happy new year አሉላ
እሱላንተም happy new year እንኳን አደረሰ
እና አበባ አበባዬ መስከረም ጠባዬ ባንልም
አዲሱን የ2018 አመት ምረት ለመቀበልና ለማክበር አሁን ተዘጋጅተናል
ለሞኑ የኢትዮጵያ ዘመን ቀመር
እንዴትና ለምንድን ነው ካውሮፓውያኑ የተለየው
ለኢትዮጵያ የዘመን አቆጣጠር ባለቤቷ
የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን መሆኗ ይነገራል
ከሆነ ሊቃውንቷ ምን ይላሉ
መጋቤ ብሉይ እዝራ ለገሰ የሊቃውንት ጉባኤ ምክትል ሰብሳቢ ናቸው
ወደ አውሮፓ ደውዬ ነበርና ያገኘዋቸው መጋቤ ወደ አውሮፓ ምን ግርታሎ ብዬ ነጀመርኩት
ወደ አውሮፓ የመጣሁበት ምክንያት የትምህርት ድል ገጥሞኝ አባቶች ወቅደውልኝ የመጣሁት አሁን ጨርሼ በመመለስ ላይ ነኝ ገን ላይ ነኝ
እሮ
ሌላ ያውሮፓውያን 2018 ነገ ነው እንኳን አደረሳችሁ እንላለን
አሜን
እንግዲህ ዋናው ቆም ነገሩ ለምን ተለያየን መቼ ተለያየን የሚለውን ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ዘመናትን ተቆጥራለች አሁን 2010 ዓመተ ምህረት ነው 2010 ዓመተ ምህረት ብለን ስንናገር ግን መሰረታችን ቅዱስ መጽሐፍ ነው ኦሪት ዘፍጥረት ምዕራፍ 1 ከቁጥር 14 ላይ እግዚአብሔር በጠፈር ብርሃናት ይሁኑ ሰማይ ብርሃናት ይሁኑ ብሎ እንደተናገረና ቀንና ሌሊትን ይለዩ ዘንድ ይላል ገዢ ሆኖ ወይም ደግሞ ሌሊቱን መቀሩን እንዲገዙ እየተፈራረቁ እንዲገዙ እድሉ የተሰጣቸው ፀሐይና ጨረቃ ናቸው ቀናቱን በፀሐይ ከሆነ የምንቆጥረው ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ደግሞ ፀሐይ የቀን መቁጠሪያ ስለሆነ ቀን በፀሐይ ስለሆነ የሚቆጠረው 2010 ዓመተ ምህረት ብላ ተቆጥራለች ኦርቶዶክሳዊት ተዋህዶ ቤተክርስቲያን አቆጣጠሯ ልክ ነው ሶራ ሳያመነጨቹ ሳይሆን ምን ጊዜም ከመጽሐፍ ቅዱስ ነው የተነሳችው መሰረቷ መነሻው መጽሐፍ ቅዱስ ነው የኛ ቤተክርስቲያን ማለት ነው
እንደው መጋቤ እንዳላደናቅፈውት እንጂ ትምህርቱ ወይም ደግሞ ገለጣው ለኔ ቢጤው ምናልባት ተጠጠር እንዳይል ነገ 2018 ይላሉ አውሮፓውያን እኛ 2010 ላይ ነን ይሄ ልዩነት እንዴት መጣ ይሄ ነው እንደ ዋናው ቁልፉ ነገር
እንግዲህ ለምንድን ነው የተለያየ ነው የሚለውን እኛ በክርስቶስ ልደት ነው የምንቆጥረው ጌታ የተወለደበትን ዓመተ ምሕረትን ወይም ከጽንስ ጀምራ ነው ዓመተ ምሕረት ላይ የምትጀምረው ሮማውያን ግን ጌታችንና መድኃኒታችን ኢየሱስ ክርስቶስ በሚወለድበት ሰዓት አብዛኛው የአውሮፓ አገሮች ከአህዛብ ነው የተነሱት በነገራችን ላይ እኛ የአይሁድ ክርስቲያን ተብለን የምንጠራው በክርስቶስ የዳነ ነገር ግን ከክርስቶስ ወደዚህ ዓለም መምጣት በፊት ከነዚህ ከነቢያትን ሲጠባበቅ የነበረ የአይሁድ ክርስቲያን ተብሎ ይጠራል የኛ ዓመተ ምህረቱን 2010 ያለበት ምክንያት ከነዚህ ከነቢያትን ይዘን ፀሐይን መቁጠሪያችን ይዘን እየቆጠር ነው በአጭሩ አሁን የምንለው ምንድን ነው 2010 ነው በፀሐይ ጨረቃ በሚቆጥሩ ሰዎች ግን 2018 ነው ወይም ደግሞ ሉዊስ ሶላር ሲስተም የሚሉት ወይም የጨረቃና የፀሐይ ጥምር ጨቆላጠር ማለት ነው
አውሮፓውያኑ በጨረቃ ነው የሚቆጥሩት ነው የሚሉኝ
መነሻው ነው አሁን በጨረቃ አይቆጥሩ
ልዩነቱ ሁልጊዜ ግን 8 ዓመት አይደለም 7ም ልዩነት የሚያለበት አለ አሁን እስከ
ይሄ ምን ጊዜም ቢሆን የጨረቃ ቀውና የፀሐይ መለየት ነው እና መነሻችን ግን የምንይዘው ግን ትልቁ ነገር ለሰው እንዲረዳ እኛ በፀሐይ ነው የምንቆጥረው እነሱ ግን በፀሐይና በጨረቃ ሲስተም ነው የሚቆጥሩት ሁለቱም ጥምር አቆጣጠር ማለት ነው
ግን የአውሮፓም የኢትዮጵያም አቆጣጠር ዓመተ ምህረት ነው የሚባለው አይደለ 2010 ዓመተ ምህረት ይባላል በኢትዮጵያ በፈረንጆችም 2018 ዓመተ ምህረት ነው የሚባለው
እውነት ነው
እንደው ምናልባት ትክክሉ የቱ ነው ማለት ይቻላል ወይ የትኛው ነው ትክክል ቢላ እንደሰው አሁን
ይቻላል የኢትዮጵያ ነው እውነት የኢትዮጵያ አቆጣጠር ነው
እንዴት
ለምን በኦሪት ዘፍጥረት ላይ ቅድም በተናገርኩት ምዕራፍ ላይ ትልቁን ብርሃን ቀን እንዲገዛ አደረገው ይላል ፀሐይ ማለት ነው የቀን መቁጠሪያ ፀሐይ ከሆነ በቀን ሽክርክሪት ውስጥ ፀሐይ ባለቤት ከሆነ ሰው መቁጠር ያለበት በፀሐይ ነው ስለዚህ እውነቱ የተኛው ነው የምንለው የኢትዮጵያ አቆጣጠር ለምን በፀሐይ ስለምትቆጥረኛ ቤተክርስቲያን ማለት ነው ወይም ሀገሪቷ በፀሐይ ስለምትቆጥር ሁለተኛ እውነት ነው የምንልበት ምክንያት ዘመን የተጀመረው ወይም ደግሞ የዘመን መለወጫ የተጀመረው መስከረም ነው ሁልጊዜ
ለሱ ምክንያት አለው
አዎ ልክ የምንሆንበት ምክንያት አንደኛ ዘመን መቁጠር የጀመረው በመስከረም ነው በኋላም ደግሞ እግዚአብሔር እስራኤል ከግብጽ ሲወጡ ባርነትን አሸንፈው ከባርነት ነጻ ሆነው ሲወጡ ሚያዚያን ነው እንዲቆጥሩ ይነገራቸው። አውሮፓውያን ግን ወይም ከመስከረም ወይም ከሚያዚያ ስላልሆኑ ትክክል አይደሉም አጭሩ። ደግሞም ጥንት ዓለም ሲፈጠር ደግሞ በመስከረም ነው ሀብሎ የተጀመረው።
መስከረም ይሁን
አይደለው መጽሐፍ ቅዱስ ይላል ራሱ ቅዱስ መጽሐፍ ነው የሚለው።
መስከረም ይሁን መጀመሪያ ነው የሚሉኝ
ይላል በደንባው።
በእኛ ሀገር እንግዲህ የዘመን መጀመሪያ ብቻ ሳይሆን እንግዲህ ትምርቱ ምኑም የሚጀመረው መስከረም ነው።
አዎ ስለዚህ የትምርት መጀመሪያም ነው ዘመንም ደግሞ መቆጠር ሲጀምር በመስከረም የተጀመረው። በኋላም ደግሞ እግዚአብሔር ለሰው ልጆች ከህገ ልቡና ወደ ህገ መጽሐፍ ተሽጋገሩ ሚያዚያ የዘመን መቆጠር እንዲሆን ያደረገው። እኛ ልክ እንደሆነ ለማረጋገጥ ስንፈልግ ወደ ትምርት የታቸው እንሄዳለን። በትምርት የታቸው እኛ ደግሞ መሆናችንን አረጋግጠውልናል።
ለምን እንደኛ ይዘጋሉ እንደኛ ይከፍታሉ ለማለት ነው።
አዎ
አድማጮች አሁን አይቀሬ የግድ የሆነው ልዩ የአሜሪካ ድምጽ ተከታታይ ፕሮግራም የአገር ጉዳይ ነው። ሰዓት የአገር ጉዳይ ዝግጅታችን ዛሬም ተሰናድቷል።
እኛ ካዘጋጆቹ አቅም በላይ የሆነ ነገር ገጥሞን ካልተውኑ በቀር
ሁሌም በአገር ጉዳይ ላይ እንግዶች ጋብዘን እናወያያለን።
ኢትዮጵያን ማን ይታደጋት በሚል ርዕስ
አዲስ አበባ ላይ እሁድ እሁድ የሚካሄደው ውይይት
ዛሬ አራተኛውና የመጨረሻው መሆኑ ተነግሮናል።
በርዕሱ ዙሪያ ታዲያ የፖለቲካ ድርጅቶች ሚና፣
የምሁራንና የሃይማኖት መሪዎች ሚና እና
የሲቪክ ማህበሮችን ሚና በተመለከተ ንግግሮች ተደምጠዋል።
እኛ ለዛሬ በሲቪክ ድርጅቶች ዙሪያ የነበረውን ልናይ ነው።
በውይይቱ ላይ የተሳተፉት አቶ ታደለ ደርሰ ናቸው። ወደ ውይይታችን እንዝለቅ።
መጀመሪያ አቶ ታደለ ደርሰ ከልብ አመሰግናለሁ ራስዎን በማስተዋወቅ ውይይቱን ቢጀምሩልን።
አመሰግናለሁ። ታደለ ደርሰ ግርማ እባላለሁ። የቪዥን ኢትዮጵያ ኮንግረስ ፎር ዲሞክራሲ ኤግዚኪቲቭ ዳይሬክተር፣ ዓለም የሰላምና የመልካም ስነምግባር አምባሳደር።
ምንድነው አገልግሎቱ? የተቋቋመ ረጅም ጊዜ ነው?
ቪዥን ኢትዮጵያ ኮንግረስ ፎር ዲሞክራሲ ላለፉት 15 ዓመታት ህብረተሰቡን በተለያየ ሙያ ነው ሲያገለግል የቆየ። ከዚህም አውደ ጥናቶች ይሰጣል፣ አጫጭር ስልጠናዎች ይሰጣል። ኮርሶች ከሚሰጣቸው ስልጠናዎች መካከል የአስተዳደርና ስራ አመራር ሙያ ማሻሻል ተነሳ የአካባቢ መስተዳደር ኮድ የቤተሰብ አመራር ትምህርት የሰራተኛ ትምህርት የአንዳንዱ ስልጠና ለአስራምስላቸው
እንግዲህ ይሄ የሰማያዊ ፓርቲ ያዘጋጀው በየእሁዱ የሚካሄደው ዛሬ እሁድ የመጨረሻው ነው። ምናልባት እርስዎ ባለፈው ሳምንት ከተናጋሮች አንዱ ነበሩና ማንን ተወክለው ነው ይሄንን ቪዥን ኢትዮጵያን ተወክለው ነው የተናገሩት ንግግር ያቀረቡት?
አዎ፣ በቦታ ተገኝቼ የመነጋገሪያ ንግግር ያደረኩት ቪዥን ኢትዮጵያን ኮንግረስ ፎር ዲሞክራሲ የሚባለውን መንግስታዊ ያልሆነ ድርጅት ወክዬ።
ባለፈው ጊዜ ምንድን ነበር ትኩረት ያደረጋቸው? እርስዎ በተለይ በምን ነጥብ ላይ ነው የተነጋገሩት ወይም ንግግር ያቀረቡት?
የሲቪል ማህበረሰብ ሚና በሀገር ግንባታ፣ በሀገር ጉዳይ ላይ እና በወቅታዊ ጉዳዮች ምን መሆን አለበት?
እኛ የሀገር ጉዳይ ብለን የሀገር ጉዳይ ያሳስቦታል ወይ ምንድን ነው የሚያሳስቦት ብለን እንደምንጠይቀው ይህን ጥያቄ ለእርስዎ ምን ላቅርብና ዛሬ በኢትዮጵያ ያለው አሳሳቢ ሁኔታ ምንድን ነው?
እንግዲህ እንደሚታወቀው ሁሉ ዛሬ በኢትዮጵያ ውስጥ የሚታየው አሳሳቢ ሁኔታ ዜጎች መቀራረብ አልቻሉም፣ ዜጎች መነጋገር አልቻሉም፣ ዜጎች መደማመጥ አልቻሉም፣ ዜጎች መተማመን አልቻሉም። አንዱ ዲሞክራሲ ውበቱ ልዩነትን ማስተናገድ ነው። ዲሞክራሲ ማለት የሚገባን አለማጣት፣ የማይገባን አለመመኘት ማለት። ይህ ከሆነ ዜጎች በሀገራቸው ጉዳይ፣ ዜጎች በሰላማቸው ጉዳይ፣ ዜጎች በድንበራቸው ጉዳይ፣ ዜጎች በሰላማቸው ጉዳይ ያገባቸዋል፣ ይመለከታል። በዚህ ረገድ ደግሞ ነገርም ሆነ ስራን ለማሸነፍ መቀመጥ ያስፈል፣ መነጋገር ያስፈል። ንግግሩ ደግሞ በእውነት ላይ የተመሰረተ በዚህ ረገድ ይህ እንደ አንድ ሲቪክ ማህበር ወይም እንደ አንድ ዜጋ በሀገሪቱ ጉዳይ ያገባናል። እንደ ሲቪክ ማህበር ደግሞ ለህብረተሰቡ ደግሞ የተለያየ ትምህርት መስጠት ያስፈልጋል። ትምህርትን ሲሰጥ ደግሞ ወገናዊነትን ለህዝብ፣ ወገናዊነትን ለዲሞክራሲ፣ ወገናዊነትን ለህገ መንግስት በማድረግ የሚሰጥ ትምህርት ያለበት ከዚህ ሁኔታ አኳያ ነው። ያገባኛል፣ ይመለከተኛል የሚል ባለድርሻ አካላት ዛሬ በሀገር ላይ ብዙ ስለዚህ ችግሩን ሊፈቱ የሚችሉት ችግር አለ ስላልን ብቻ አይደለም። ግሩ መዋቅራት የችግሩ አንድ መፍትሄ ቢሆንም ከዛ ተነስቶ ግን መወያየት ደግሞ ሌላው ሁለተኛው መፍትሄ። ስለዚህ በግልጽ መነጋገር፣ መቀራረብ፣ መወያየት፣ መተማመን ያስፈልጋል። ውይይቱና ንግግሩ ደግሞ በእውነት ላይ መመስ አመለካከት አለ። ሌላው ደግሞ ሁሉም አካላት ደግሞ
ችግሮች አሉ ሲሉ ያሉትን ተጨባጭ ችግሮች እስቲ ተንትኑልኝ፣ ያስቀምጡልኝ። ቀደም ሲል እርስዎም ዲሞክራሲ ማለት እንግዲህ ሊያገኙ የሚገባውን ነገር ማግኘት ነውና ዲሞክራሲያውን ተግባራዊ ሆኗል፣ ለኢትዮጵያ ሕዝብ ማግኘት የሚገባውን አግኝቷል። ከዚያ አኳያ ያሉትን ችግሮች እስቲ ተንትኑልኝ።
የዲሞክራሲ ውበቱ ልዩነትን ማስተናገድ መቻሉ ነው ብያለሁ ቀደም ብዬ እንዳልኩና፣ ዲሞክራሲ ማለት ደግሞ በህግ መተዳደር ማለት ነው። ለምሳሌ አንዱ ምንድነው የመልካም አስተዳደር ችግር አለ። ተጠያቂነት የለም፣ ተሳትፎ የለም፣ ኃላፊነትን መወጣት የለም፣ ለህዝብ ጥያቄ ምላሽ መስጠት የለም። ስለዚህ የመልካም አስተዳደር ችግሮች አሉ።
እንደ ችግር የዘረዘሯቸው ነገሮች በብዙ ሰዎች በብዙ አካላት የሚጠቀሱ ናቸው። በዚህም የተነሳ አሁን ያለው ሁኔታ በጣም ያሰጋል፣ ለሀገሪቱ አንድነትም ያሰጋል። የአስተዳደር ለውጥ፣ የመንግስት ለውጥ የሚጠይቁ ሁኔታ አለ እስከ ማለት የደረሱ አሉ። እናንተ እዛ ደረጃ ተደርሷል ትላላችሁ? እናንተ ማህበር
አንድ ሀገሩት እንግዲህ ዲሞክራሲ አለ ሲባል ቢያንስ ሶስት ነገሮች መሟላት መቻል አለበት። አንዱ ግልጽ እንትን ነው፣ ምንድን ነው ይሄ ነጻ ሚዲያ። ሁለተኛው ደግሞ ያገባኛል ይመለከተኛል ጥያቄ ማህበረሰብ መፍጠር ነው፣ የሲቪክ ማህበር ነው። ሶስተኛው ደግሞ ጠንካራ ተቃዋሚ ፓርቲዎች መኖር መቻል። እነዚህ ከሌሉ ዲሞክራሲ አለ ማለቱ ለእኔ ይከብደኛል። ስለዚህ እነዚህ ነገሮች ያስፈልጋሉ። እነዚህ ነገሮችን ለማምጣት ደግሞ ምን ያስፈልጋል? በግልጽ መነጋገርና መወያየት ያስፈልጋል። ስለማንነጋገር፣ ስለማንወያይ፣ ስለምንሰራ ችግሮቹ ከቀን ወደ ቀን እየጨመሩ እየመጡ ነው። የምንነጋገር መፍትሄው እጃችን ላይ ነው ያለ።
ምናልባት ይሄንን ቀደም ሲል ገልጠውልኛል። አንድ አገር ውስጥ ዲሞክራሲ አለ ለማለት ሶስት ነገሮችን ጠቅሰዋል፤ ነጻ ሚዲያ፣ ተጠያቂነት መኖር፣ ጠንካራ ተቃዋሚ ፓርቲዎች። እነዚህ ሶስቱ በኢትዮጵያ አልተሟሉም የሚሉ አካላት አሉ።
አዎ፣ እኔም በበኩሌ አልተሟሉም፣ ሙሉ በሙሉ አልተሟሉም። በከፊል ተሟሉ። ምንድን ነው? አድቮኬሲ ስራ ልንሰራ ተፈቅዶልናል። አድቮኬሲ ስራ ወይም የጥብቅና ስራ፣ ነገር ግን ሊያሰራ የሚችል ግራውንድ የለም፣ አያሰራ።
ስለዚህ ተሟልቷል፣ በከፊል ተሟልቷል ይባላል።
በከፊል ነው፣ ግን ይሄ መልካም ጅምር ነው፣ ግን በቂ አይደለም። በቂ ስላልሆነ ይሄ ነገር ያፈጻጸም ችግርም ስላለበት ይሄ መስተካከል አለበት ነው። የአድቮኬት ስራን ብንሰራ እንግዲህ በጉዳዩ የኢትዮጵያ በጎ አድራጎት ድርጅቶች ይህን እንዲጠቀሙ ከተባለ አፈጻጸም ችግር አለበት ነው። ይሄ ነው በከፊል ተሟልቷል፣ በከፊል አልተሟላም ይቀራዋል ያልኩበት
ግን ይሄ በከፊል ያለ መሟላቱ ነገር አንዳንድ ወገኖች እንደሚሉት አገሪቱን አደጋ ላይ የሚጥል ይሆናል ትላላችሁ?
አዎ ይጥላል። ምንም ቢሆን ምንም ፍሪክ ማህበራት ስልጣን ፈላጊዎች አይደሉም ወይም ለስልጣን የተቆቋሙ አይደሉም። ፍሪክ ማህበራት ህብረተሰቡን ለማንቃትና ህብረተሰቡን ግንዛቤ ከፍ ለማድረግ የተፈጠሩ ናቸው። ከዚህ ረገድ ህብረተሰቡን ለማስተማር ህብረተሰቡን ጣት ከፍ ለማድረግ ይሁን ይሁን እንኳን ልማት ተብሎ ሰብአዊ መብት ተብሎ ልማት ያለ ሰብአዊ መብት ሰብአዊ መብት ያለ ልማት የለም። ስለዚህ ይሄ ካልሆነ ህብረተሰቡ ካላወቀ መብትና ግዴታውን ያወቀ ዜጋ ካልተፈጠረ እንዴት አድርጎ ነው ተጠያቂነትና ግልጽነትን ማስፈን የሚቻለው? ይህንን ስራ ለመስራት ግን ህጉ ማዕቀብ ጥሏል። ማዕቀብ ስለጣለ ከፊል ተሟልቷል፣ ከፊል አልተሟላም። ልክ የአውሮፓ ህብረት ሲቪል ሶሳይቲ ገንዘብ እንዳደረሰ እንደተቆጠረ ሁሉ ወርልድ ባንክ የዓለም ባንክ ከኢትዮጵያ መንግስት ጋር ከመልቲ ዶነር ትረስት ፈንድ የሚመጣ ገንዘብ እንዳደረሰ እንደተቆጠረ ሁሉ አፈጻጸም ላይ ችግር አለበት እና ያ ነገር በትክክል ስራ ላይ እንደዋለ ሁሉ ሌሎችም ስራ ላይ ቢውሉ ከህጉ በፊት የኢትዮጵያ በጎ አድራጎት ድርጅትና ፍሪክ ማህበራት ሲሰሩ የነበሩትን ስራ መስራት ይቻላል። አሁን ግን እንዳይሰሩ አድርጓቸዋል።
በዚህ ሁኔታ ግን አንዳንድ ወገኖች ቁርጥ ያለ መልስ ወይም አስተያየት አላቸው። ኢትዮጵያ አደጋ ላይ ነች፣ በቃ ይሄ ነገር በሰላም ቢፈታ መልካም ነው፣ ግን በሰላም እንዲፈታ ለነዚህ ችግሮች መፍትሄ ለመፈለግ ምን አስተያየት አላችሁ እናንተ እንደ ሲቪክ ማህበር? በሰላም የኢትዮጵያ ሁኔታ እንዲፈታ አሁን ሙስና አለ፣ ሰብአዊ መብት ረገጣ አለ የመሳሰለ በማለት መንግስትን የሚከሱ ወገኖች አሉ። መንግስት ራሱን ማስተዳደር አይችልም የሚሉም ሌላው ቀርቶ የራሱ የመንግስት ደጋፊ የሆኑ አካላት እየተናገሩ ናቸው። ስለዚህ ምንድነው እንደ መፍትሄ የምታቀርቡት በዚህ አሁን ተደቅኗል በተባለው ጉዳይ ዙሪያ? ተዋዳን አቶ ታደለ
እና እኔ ምንድነው ቀደም ብዬ እንደነገርኩ ሁሉ አንድ ሀገር ውስጥ ዲሞክራሲ አለ፣ አንድ ሀገር ውስጥ መልካም አስተዳደር አለ ሲባል የግድ ሶስት ነገሮች መሟላት አለባቸው፣ በተግባር መታየትም አለባቸው።
እሱን ዘርዝረናል። አሁን ወደ መፍትሄ ነው እንፈልገው።
በዛ ረገድ እንደው ሁሉም ባለድርሻ አካላት በሀገሩ ጉዳይ ያገባል፣ ሊመለከተዋል፣ በግልጽ ሊወያይ ያስፈልጋል፣ ሊነጋገር ያስፈልጋል። እኔ በራሴ ጉዳይ ለመነጋገር ካልቻልኩ ስለ እኔ ሌላ ሰው ሊናገርልኝ አይችልም። እኔ መናገር ያለብኝ ስለ ራሴ ጉዳይ ችግሩን ማቆም እኔ ነኝ። ሌላው መንግስት በመንግስትነቱ ሆደ ሰፊ፣ መንግስት በመንግስትነቱ አጋሽ፣ መንግስት በመንግስትነቱ ይቅር ባይ፣ መንግስት በመንግስትነቱ መሀሪ፣ መንግስት በመንግስትነቱ ሆደ ሰፊ መሆን መቻል አለበት። ኢህአዴግ መንግስትም ነው፣ ኢህአዴግ ፓርቲም ነው።
ንግግር ሲሉ ከማን ጋር ነው ግን አቶ ታደለ? በዚህ ንግግር ውይይት ሲሉ ማን ከማን ነው የሚዋየው የሚነጋገረው የሚደራደረው?
ለምሳሌ ተቃዋሚ ፓርቲዎች ከመንግስት ጋር፣ መንግስት ከተቃዋሚ ፓርቲዎች ጋር፣ ሲቪክ ማህበራት ከመንግስት ጋር፣ መንግስት ከሲቪክ ማህበራት ጋር፣ የሃይማኖት ተቋማት ከፓርቲዎች ጋር፣ ፓርቲዎች ከሃይማኖት ተቋማት ጋር መነጋገር መቻል አለባቸው። ምክንያቱም የሚነጋገሩ ስለ ሀገር ጉዳይ ነው፣ የሚነጋገሩ ስለ ህዝብ ጉዳይ ነው፣ የሚነጋገሩት ስለ መሬት ጉዳይ ነው፣ የሚነጋገሩት ስለ ተከበረች ሀገር ነው፣ የሚነጋገሩት ስለ ዜግነት ጉዳይ ነው። ስለዚህ በጉዳዩ ላይ ሳይነጋገሩ ዝም ብሎ ዲሞክራሲ አለ ማለት የትም ሊያደርስ አይችልም። የዲሞክራሲ ውበቱ ልዩነትን ማስተናገድ ከሆነ ልዩነቶቻችን እንዳሉ ተነጋግረ መደማመጥ መቻል አለብን። አንድም መንግስት በመንግስትነቱ፣ አንድም መንግስት ደግሞ በፓርቲነቱ። አሁን ለእኔ ኢህአዴግ አንድም መንግስት ነው አንድን ፓርቲ ነው። መንግስት ሲሆን ምን ይስራ? ፓርቲ ሲሆን ምን ይስራ? ለይቶ ሊያሳየን ይገባል። በመንግስትነቱ ቀደም ብዬ የጠቀስኳቸው ነገሮች ማሟላት አለበት። ኢህአዴግ በፓርቲነቱ ደግሞ እንዴት እንደሚያሸንፍ እንጂ መጨነቅ ያለበት እንዴት እንደሚሸነፍ መጨነቅ የለበት።
ግን ይሄ ንግግር አቶ ታደለ እንደው አቋረጥኩት እንጂ ይሄ ንግግር እዚህ ቀደም ከሞላ ጎደል ተካሂዷል። መንግስት ከፓርቲዎች ጋራ፣ ፓርቲ ለፓርቲ እርስ በርስ፣ ግማሹ ግንባር በመፍጠር ውህደት በማድረግ የመሳሰለ ንግግር ተደርጓል። የአሁኑ ንግግር ግን በአንዳንድ ወገኖች አመለካከት የአሁኑ ንግግር የአሁኑ ውይይት ወደ ሽግግር የሚወስድ እንጂ ይሄን ያለውን ስርዓት አዋይቶ ጠግኖ እንዲቀጥል ለማድረግ አይደለም ይላሉ። እና እርሶ ይሄ ንግግር እርስ በርስ ተዋይቶ ባለው ስርዓት መፍትሄ መፈለግ ነው ወይንስ የሽግግር ውይይት መደረግ አለበት ስርዓት የመለወጥ?
ምንድነው እኔ የምፈልገው ነገር ምንድነው? ከምርጫ ቦርድ ያገኘሁት መረጃ ነው። 65 የፖለቲካ ፓርቲዎች አሉ ይላል ምርጫ ቦርድ። እነዚህ 65 የፖለቲካ ፓርቲዎች በሀገር ጉዳይ በሀገር አጀንዳ ላይ ሊነጋገሩ ይገባል። ኢህአዴግም ከ65ቱ ፓርቲ አንዱ ነው፣ ሊነጋገር ይገባል። ከዛ ባሻገር ደግሞ ከመነጋገር ባሻገር ከተቃዋሚ ኃይሎች ጋር መነጋገር በመንግስትነቱ ኢኔብሊንግ ኢንቫይሮንመንት ውጭ ሁኔታ መፍጠር ግዴታ አለበት። በፓርቲነቱ ደግሞ እንዴት እንደሚያሸንፍ እንጂ እንዴት እንደሚሸነፍ መጨነቅ የለበት። ተቃዋሚ ፓርቲዎች ደግሞ ኢህአዴግ አይደለም እንደ ጭቃጫው ክፍል ሊፈጥራቸው ይገባ፣ ራሳቸው መፈጠር መቻል አለባቸው። በዚህ ጉዳይ ላይ ሆኖ የፓርቲና የመንግስት ልዩነትን ኢህአዴግ ሊያሳየን ይገባል፣ በአሰራር ደረጃ በመርህ ደረጃ። ሌላው ደግሞ ተቃዋሚ ፓርቲዎች አሉ። ተቃዋሚ ፓርቲዎች እርስ በርሳቸው ከመነጣጠል ይልቅ አንድ ሆነው በሀገር ጉዳይና በህዝብ ጉዳይ ላይ በዓላማ ጉዳይ ላይ አንድ ሆኖ ሊነጋገሩ ይገባል። አንዱ ነው ከመነጋገር እንጂ አሁን መለያየቱ እየቀናቸው ነው ያለ። ይሄ ምቹ ሁኔታ አይደለም። እዚህ ረገድ መናገር
እኔ ምናልባት ጥያቄን በትክክል ካላቀረብኩ ታጠይቃለሁ። አሁን ያለው ወይም ሊደረግ የሚገባው ንግግር ስርዓት ለመለወጥ የሽግግር መንግስት ለመመስረት የሚካሄድ ውይይት እንጂ ተወያይቶ መንግስትን አስተካክሎ እንዲቀጥል ማድረግ አይደለም የሚሉ አካላት አሉና፣ በእናንተ አስተያየት የሽግግር ስርዓት አዲስ የሽግግር መንግስት ለመመስረት መካሄድ አለበት ውይይት እንደሚሉት ወይም ያን ሐሳብ ከመያንሰባርቁ ጋር ተስማማላችሁ ወይ ማለት ነው?
ተስማማለሁ። በመነጋገር ብዙ መፍትሄዎች ሊመጡ ይችላሉ። ሽግግርም ያስፈልጋል። ይሄ እኮ በሊዝ የተገዛ ቦታም አይደለም።
አሁን ያለውን ገዢ ፓርቲ ኢህአደግን መክሮና ዘክሮ ጥሩ መንግስት ለማድረግ ይቻላል የሚል አመለካከት አለው ትርሶ?
በእውነት ላይ ከተነጋገርን ይቻላል። በእውነት ላይ ካልተነጋገርን ግን አይቻልም። ንግግራችን ግን በእውነት ላይ መሆን መቻላል።
መንግስት ለመሆን አቅቶታል ስለተባለ ነው ይህን ጥያቄ ያቀረብኩት።
እስከ መቼ ድረስ ነው የውሸት ኑሮ የኖርነው? የእውነት ሞት ምን ነው? ይህ ያስጨንቀኛል። ይህ ስለሚያስጨንቀኝ የእውነት ኑሮ የኖርን የእውነት ሞት ምን? ሁላችንም በእውነት እንነጋገር። ሁላችንም እናሳለን እኮ።
መልካም ውይይታችን ይቀጥላል። አቶ ታደለ፣ ምናልባት አድማጮች ሁለተኛውን የማጠቃለያ ውይይታችንን በመፍትሄው ላይ እናተኩራለን። እስከዛ ድረስ ይጠብቁኛል። ወደ ሁለተኛው ከመሄዳችን በፊት
እጠብቃለሁ።
የአገር ጉዳይ ሁሉ አልተቋጨም። ሁለተኛ ክፍል ዛሬውኑ ይቀርባል።
ዛሬውኑ ቆየት ብሎ ከአንድ ፕሮግራም በኋላ ይቀርባል። አድማጮች እንዳትሄዱ፣ ተከታተሉ። ታዲያ ተሳትፏችሁ ዛሬም ይጠበቃል።
አሉላ።
አቤት።
ቀጣዩን ባዶ ቦታ ሙላ።
እሺ።
አባይ ጉደል ብለው አለኝ በትሳስ በልሙላ።
የማን ልብ ይችላል እስከዚያው ድረስ ነው አዲሱ።
ጎበዝ። ወይም ደግሞ አባይም ቢሞላ አለው መላ መላ ይባላል።
አባይም ቢሞላ መሻገሪያው ሌላ አስተብሎ ይለ።
የንጉሥ ያክሌሉን ዝግጅት ዳር ዳር ይያልነው ነው።
አሳብላሽ አለው አባይ ዳር ነው ቤቴ።
ዶሮ መረቅማ ከወዴት አባቴ ይለዋላ። በንጉሱ ዘመን የነበረ ዘመኛ።
በደርጉ ዘመን የነበሩ የዩኒቨርሲቲ ተማሪዎች ደግሞ ንጉሴ በአባይ ዙሪያ ያሰናዳውን ተከታታይ ዝግጅቱን ዛሬ ይጀምራል።
መስኮቱን ስንከፍት ለዛሬው የመነሻ ዝግጅቱ
የቴሌቪዥን ካሜራ ባለሙያ የነበረውን ኤልያስ ብሩን ይዟል።
እናም አሁን
መስኮቱ ተከፈተ።
እስኪ ጠይቁልኝ የኢትዮጵያ ህዝብን። እስኪ ጠይቁልኝ ቤንሻንጉል ጉምዝን። እስኪ ጠይቁልኝ ባህር ዳር ጎጃምን። አባይን ህዳሴ አላችሁት ለምን? የአራት ሺው ዘመን ታሪኩ ቀረና አባይ ህዳሴ ነው ተባለ በዜና። ዜናውስ መልካም ነው። የኔ ግን ሐሳቤ ስጋቴ ወዲህ ነው። አባይ የሚለው ስም ተረስቶ እንዳይቀር ነው።
ወደ ሱዳን ውስጥ ተሻግረን ከገባን በኋላ እዛ ያለው በርበሬውም ሽንኩርቱም ቃሪያውም እህሉም ዘንጋዳውም በቆሎም ሁሉ እዚህ እኛ አዲስ አበባ ውስጥ ያለ ገበያ ነው የመሰለኝ። በእውነት መርካቶ የሄድኩ ነው የመሰለኝ። ያ ነው የማየው። ይሄ ለካ ከዚህ ከመሃል ሀገርም ወደዛ ከጎጃምም አካባቢ ምናምን ይሄዳል ወደዛ። ያንን አዎ ታዘብ። እንግዲህ አባይን በስፋት የምናይበት ቦታ ስንሄድ ለካስ ከደቡብ ሱዳን ጋር ድሮ ቀደም ብሎ በነበረው ስርዓት የእንግሊዞች ይሁን የጣሊያኖች አናው እስከ ጋምቤላ ድረስ ትልልቅ ጀልባዎች እየመጡ ከግብጽ ጀምሮ እየመጡ የሚያስፈልገውን ነገር እየገዙ ከዛም ይዘው እየመጡ ሸቀጦችን ልውውጥ እንደነበረ የሰማነው እዛን ጊዜ ነው። እዛ ነው እንግዲህ ወዳደቁ አንዳንድ ነገሮችንም ጨማምረን ትንንሽ ጂቲዎች አሉ። ጂቲ ማለት መርከብ መጥቶ ተጠልሎ ሰው ቀርቦ እቃ የሚያወርድበትና የሚያወጣበት አይነት ነገር የነበረውን ያንን ነገር ሰራራንና መጨረሻ ላይ የአባይ ነገር ገረመኝ። እዛ ስንደርስ ራሱ የመጣው ጀልባ ልበለው ወይም መርከብ አይደለም፣ ግን ለአካባቢው መርከብ ነው፣ ለኛ ግን ጀልባ ነው ከማነሰው የተነሳ እንጂ። በሱ ሲሄድ ውሃውን እንዲህ የሚቀድበት ከኋላ የሚሽከረከረው ሞተር ጀልባውን ወደፊት የሚገፋው እንደ ማቀዝቀዣ ወይንም ደግሞ እንደ መቅዘቢያው አለ። እሱ ብቻ ነው አባይን የሚያነቃንቀው የነበረው። አባይ ግን መሄዱንም አታውቅም፣ ዝላጥ ብሎ ነው ያለው። ያም ጀልባ አልፎ ሄደ። እኛም እዛው ቁጭ ብለን ያንን ነገር አንዴ ቅጠሉን ስንወረውር አንዴ ይሄ እኮ ባህር አይደለም የሚሄድ ወንዝ ነው አባይ አለ። አባይ ከሰከላ ጀምሮ ያንን ተራራ እየገመሰ እየዘለለ እያለቀሰ እየጮኸ ጣና ገባ።
አውሎስ ነው።
ከጣና ደግሞ ሲወጣ ጭራሽ ደግሞ ሪ ያለ እንባ ሳይሆን እንባ ታይ እንደውም ከሰው አይን የሚወጣ እንባ ኩልል ያለ ነው። ድፍርስ አይደለም
አይደለም። አውልክ
ደም እያለቀሰ ይወጣል። ከዚህ በኋላ ኤልያስ ተመልከት፣
ከኢትዮጵያ
ተመልከት። ከኢትዮጵያ እያለቀሰ ወጣ፣ እየሳቀ ወጣ፣ መጥቶ እየተፈጠፈጠ ኡኡ እያለ ራሱን እየጮኸ ወጣ። እዚህ ሲመጣ ግን ለማን ያልቅስ ደህና ሁኑ ብሎ ጸጥ ብሎ ወደ መቃብር እንደሄደ ሰው ድምፁን ሳያሰማን ሄደ።
ጳውሎስ ኞኞ ነው ይህን የተናገረው። የዛሬ 15 ቀን እንግዲህ አባይን ከመነሻው እስከ መድረሻው በካሜራቸው ቀርጸው ከዛሬ 38 ዓመት በፊት ጀምሮ ለታሪክ መዘክርነት ካቆዩ ሁለት አንጋፋ ባለሙያዎች ጋር መጫወት እንጀምራለን። በተከታታይ የዚያ ሰው ይበለን።
Yeah.
ወደ ቀደመው ነገራችን እንመለስ።
ያገር ጉዳይ አሁን ወደ ሁለተኛው ክፍል ተመልሰናል። ወደ መፍቴው ጉዳይ አቶ ታደለ እንደ መፍቴ የሚያቀርቡትን ሐሳብ በጥያቄ መልክ ላቀርብ። ይሄ ሁኔታ ያገር ጉዳይ ያሰጋልና ያገር ጉዳይ እንዴት ነው አሁን በጣም አስቸጋሪ ሁኔታ ውስጥ ነው አገሪቱ ያለችው የሚሉ ወገኖች አሉና እናንተ ይሄ ችግር አሁንም ያሰጋችኋል ወይ በኢትዮጵያ ያለው ሁኔታ መፍቴ የምትሉት ምንድነው የመሳሰለውን እንዋይ።
አዎ ያሰጋኛል ያስጨንቀኛል። ምን ያስጨንቃል ምን ያሰጋል ብትለኝ ያራት ልጆች አባት ነኝ ግን የልጆቼ ወደፊት ጣፋንታ ያሰጋኛል። የወደፊት ህይወት ያሰጋኛል። 25 አመት በዚህ ስራ ላይ ቆይቻለሁ። በተለያየ በሌላም ድርጅት በዚህ ድርጅት ደግሞ 15 አመት ያለሁ። እስከ መቼ ድረስ ነው የውሸት ኑሮ የኖርን የውነት ሞት ምን ሞተው ነው?
እና ምን ይሻላል?
ከማስተዳደር ችግር ብቻ
እና በዛሬቱ ኢትዮጵያ ተጨባጭ ሁኔታ ምንድነው? ምን ይሻላል ይላሉ? ሰላም ሆኖሮ በጤና መኖር እንዲቻል መፍትሄ ምንድነው?
መፍትሄው በጣም ጥሩ ነው። የፖለቲካ ፓርቲዎች ጋር ያለው መፍትሄ ከራሳቸው ጥቅም የፓርቲያቸውን ጥቅም ከፓርቲያቸው ጥቅም ያገራቸውና የህዝባቸውን ጥቅም ያስቀድሙ ይገባል። በፓርቲው ዘንድ በሚዲያ ዘንድ ደግሞ ሁሉም የግልም ሆነ የመንግስት ሚዲያ ለህብረተሰቡ የእውነት ወቅታዊ መረጃ ሊሰጥ ይገባል።
ነጻ ሚዲያ የለም ይያሉኝ ስለ ነጻ ሚዲያ ተግባራትና ኃላፊነት ከነገሩኝ መንግስት ፓርቲዎችን በህገ መንግስቱ መሰረት ሊያሰራ አልቻለም ብለው ሲያበቁ እንደገና ፓርቲዎች እርስ በርስ እንዲያረጉ ብለው በመክር ደረጃ መስጠት ምናልባት ቀደም ሲል ከተናገሩት ጋር አይቀርንበት
መቃረን አይደለም። የሚመራ አካል ካለ ዛሬም ቢሆን የኛ አላማ ሲቪክ ማህበራት ማስተማር ነው። መማር የሚክላቸው አካል እና ለምሳሌ ያጠፋ ሰው እኮ ሊያጠፋ ይችላል። ማጥፋት እኮ ጥፋት ብቻ አይሆንም። ወይ ጥሩ አሸናፊ ወይ ጥሩ ተሸናፊ መሆንም ያስፈልጋል። ያጠፉ ሰዎች አጥፍተው ይቅርታ መጠየቅ ጀግንነት ነው። ይቅርታ የሚጠይቅ ደፋር ሰው ነው። ፈሪተው ይቅርታ አይጠይቅም። ይቅርታ የብርቱዎቹ ባህሪ ነው። የተበደለም ጥሙን ረስቶ ለአንዴና ለመጨረሻ ሊተው የሚችለው በእውነት ላይ የተመሰረተ ይቅርታ መጠየቅ ሲቻል ነው። ስለዚህ ይቅርታ የሚጠይቅና ወደ መስመር ወደ ትራክ ሪከርዱ የሚመጣ ካለ ወደ ትክክለኛው አላማ ይሄ ይጠበቃል መፍትሄ። ከዛ ውጭ ግን በግልጽ ሁሉም ዜጋ ማንም ከማንም ሳይለይ በሀገር ጉዳይ በወቅታዊ ጉዳይ ላይ ልንነጋገር ይገባል። መፍትሄው በግልጽ መነጋገርና መወያየት ነው።
ይቅርታ ደግሞ የይቅርታን ጉዳይ ካነሱ በአሁኑ ሰዓት ይቅርታ መጠየቅ አለበት የሚሉት ክፍል አለ። ማ
ለምሳሌ እኔ የስነ ልቦና ባለሙያ አይደለሁ።
ይቅርታ መጠየቅ አለበት ያሉት ማንን ነው?
አነባለሁ። ይቅርታ መጠየቅ አለበት ያጠፋ ክፍል ይቅርታ መጠየቅ መቻል፣ ተጣርቶ ጉዳዩ በአስቸኳይ ይቅርታ ሊጠይቅ ይገባል። ለምሳሌ ያህል ቀደም ሲል አይተህ እንደሆነ ለ11 ወራት ነው ለምናምን ጊዜ ያህል ያስቸኳይ ጊዜ አዋጅ ታውጆ ነበረ። የዜጎች ሰብአዊ መብት ተነሳል። ያ የተነሳው ምንድን ነው? ሰላም ስለጠፋ ምናምን ተብሎ ነው። በዛን ሰዓት የታሰሩ ሰዎች አሉ። በዛን ሰዓት የመብታቸው የተረገጡ ሰዎች አሉ። እነዛ ሰዎች ካጠፉ እነሱ ይቅርታ ሊጠይቅ ይገባል። ካያጠፉ ከታሰሩ ደግሞ ያሰራቸው ይቅርታ ሊጠይቅ። ዛሬ በኦሮሚያ አካባቢ ስትሄድ፣ ዛሬ አማራ ክልል ብትሄድ ብዙ ችግሮች ነበሩ። በእነዛ ችግሮች የተነሳ ደት የተፈጠረ ችግር አለ። ያጠፉ ሰዎች ካሉ ጥፋታቸው ተነግሯቸው እነሱ ይቅርታ ሊጠይቅ ይገባል። ካያጠፉ ግን የታሰሩ ካሉ፣ ካያጠፉ ግን የተበደሉ ካሉ፣ ካያጠፉ ግን ሰብአዊ መብታቸው የተረገጠ ካለ ተጣርቶ ደግሞ አጥፊው ክፍል ይቅርታ ሊጠይቅ ይገባል። ያጠፋው ነው ነገር ይቅርታ ልንጠይቅ። ይቅርታ መጠየቅ እኮ የብርቶቹ ባህሪ እንጂ የደካሞቹ ባህሪ አይደለም። ይቅርታ ደግሞ ጥያቄዎች ጀግኖች እንጂ ፈሪዎች ይቅርታ አይደለም።
መልካም መልካም ነው።
ይቅርታ መጠየቅም ባህል መሆን መቻል አለ። ይቅርታው ግን በእውነት ላይ መመስ።
እሺ መልካም። ከቪዥን ኢትዮጵያን ኮንግረስ ፎር ዲሞክራሲ አቶ ታደለ ደፍረስ ማቸስም ከልብ አመሰግኖታል።
እኔም እናንተን በጣም አመሰግናለን።
ተፋሽ ላሳየን ፍቅር ይስማም ናሽ እስቲማ የነሁ ለሐሳብ ትንሽ እስቲማ የነሁ ለሐሳብ የምትወደድና 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 የፍቅር ህልዋ አምናና ዛቻምና አደማጃ ስጭ አላዋራም ነበር የሆደና ስጭ ያለፈው ዘን አይኖርም ዘንድሮ እናንተ ሰኛ ለለፈተን ይችሩ
ዋሽንግተን ዲሲ የሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። አድማጮች አሁን የእናንተ ነው ሰዓቱ።
ሰላም እናንተ ይሁን ይያልኩኝ በሁሉ ክልል ኢትዮጵያ ፖለቲካ ጉዳይ ላይ በነበረው ውይይት ዶክተር ብርሃኑ ናቶ ሽዋስ ለሮችም ሁሉ አስተያየት ሲሰጡ ነበር። ጥሩ ገንቢ መልካም ሀሳብ ነው። ሌላው በመጽሐፍ ቅዱስ ጉዳይ ላይ በኩሽ ስም የተተካው የኢትዮጵያ ስም መጥሩ እንዲሆን አድርገዋል የተባሉት ዶክተር እና ፓስተር በጉዳይ ውስጥ ምን ይሉበትም ፕሮፌሰር ጌታቸው ሲናገሩ የሰማው መሰለኝ በትክክል ነው ያሉት። በተለይ ጀርመን ድምፅ ሬዲዮ ጣቢያ ላይ የተሰጠው ማብራሪያ በተሰሙ ግልጽ ነው። ይሉበትም በሌሉበት ነው ስማቸውን ያገነኑት ሰውየው እንጂ ምንም ያደረጉት ነገር የለም። የኢትዮጵያ ስም ሙሉ በሙሉ ከዛ መጽሐፍ ቅዱስ ላይ አልተነሳም። የተወሰነ ነው የተነሳ። ዶክተሩ እንደው ራሳቸውን ከፍ አድርገው ሁሉ ነገር እሳቸው እንዳረጉት እሳቸው እንደቀየሩት ነው በጥያቄ ሲፈልጓቸው ሁሉ አይመቸኝም ብለዋል። እና የሉበትም በሌሉበት ነው። እንደው ምንም በዚህ ትርጉም ስራ ውስጥ አልገቡም የተባለው ውሸት ነው። ራሳቸው ስማቸው ስለተጠራ የሚያደርጉት እንትን ነው ስማቸውን ማግነን እና ጥሩ ነገር በጎ ነገር የላቸውም። ደግሞ አመሰግናለሁ። ኢትዮጵያን እግዚአብሔር ይባርክ።
ሰላም የአሜሪካ ድምፅ እንደምን ናችሁ? አንድ የአማርኛ አባባል አለ፣ አያገባው ገብቶ አያወዛው ተቀብቶ ይባላል። አንድ በሎ የሚባል ግለሰብ ከካናዳ ሁልጊዜ እየደወለ የራሱን የሆነ ሀሳብ አያቀርብም። የሰዎችን ሀሳብ ግን ከሌን እንዳያረጋችሁ ከሌን እንዳያረጋችሁ እያለ ወቀሳ ያቀርባል። ለምን የራሱን ሀሳብ ብቻ አቅርቦ አስተያየቱን አይሰጥም? እባክህ ስለ ራሱ ብቻ ተናገር፣ ለሌላው ራሱ ባለጉዳዩ ይወቅበት። አመሰግናለሁ። አትበለው ነኝ። ቻው።
ጠናስልኝ ቪዲዮዎች፣ ሁላችሁም የቪዲዮ ዜና አቅራቢዎች፣ በተለያየ ጊዜ በምታቀርቡት ነገር በጣም ደስተኛ ነኝ። ነዋሪነት የቶሮንቶ ነው። አቶ አክሊሉን በማቅረባችሁ በጣም ተደስቻለሁ። አቶ አክሊሉ በቅርብ የማውቀው ነው፣ ዊቼፐር ነው የሚሰራው። በጣም በጣም በቃ እንዴት ብዬ ልንገራችሁ፣ በቃ ለኢትዮጵያ ለማንም ደራሽ ነው። በሚያደርገው ነገር በጣም ደስተኛ ነኝ። ሌላው ደግሞ ምሁራኖች ታቀርባላችሁ፣ በብዙ በምታቀርቡት ነገር ደስተኛ ነኝ። ግን አንዳንድ ጊዜ በምታቀርቡት ነገር እገሪ ጠይቄ አላነሱ የሚለው ነገር ለእኔ ሙሉ አይሆንም። ብትችሉ ማንንም ብታቀርቡ ደስ ይለኛል፣ ወዳችኋለሁ። በምታቀርቡት በቃ ምንም ቪኦኤ አመልጦኛ ያቅም፣ በእውነት ነው ምላችሁ። እንዲያመልጠኝም አልፈልግም። የዚህ አድማጭ ሱሰኛ ሆኜላችኋለሁ። ወዳችኋለሁ። ባይ።
ሰላም የአሜሪካን ሬዲዮ የአማርኛ ድምፅ ፕሮግራማችሁ ውብ ነው። የዘወትር አድማጫችሁ ነኝ። በቪኦኤ 24 በምታስተላልፉት ላይ ለአመታት በቲቪው ላይ የሰው ፎቶ ታሳያላችሁ። እኛ የሰው ፎቶ ማየት አናፍቀንም። ሰነችን የምናፍቀን የዓለም ተጨባጭ ሁኔታ እንጂ ፎቶ ማሳየት ከፈለጋችሁ የሀገራችን ቅርሶች፣ አብያተ ክርስቲያናት፣ መስጊዶች፣ በቅኝ የዱር እንስሳትና ጋራና ሸንተረሩ፣ ወንዞቻችን፣ ወዘተ የመሳሰሉት እያሉ በሰው ፎቶ አታሰልቹን። እባካችሁ አንሱት። አመሰግናለሁ።
እኔ ስትልኝ ጋሻሉላ ሰላም ብያገኛው ጋሽ ብልን ምንም አይመስልም። ያው እንደ ምሁርነትን ለጋዜጠኝነት ጋሽ ይገባል። ና አሉላዬ ሰላም ላንተ ይሁን። ያገባናል በሚለው ፕሮግራማችሁ ሰማለሁ። እሁዱን እንደውም አጠፈ ብላ በሶስት ቀን ትመጣ ቢሆን ደስ ይለኝ ነበረ፣ ግን አይሆንም። ይሄ ጊዜ ስራ ነው። ና አዎ፣ አወያዩ ምሁራኖችን ጥሩ ነው፣ ግን የዘነጋችሁት ነገር አለ። ህወሓት ራሴን ገምግም ያለውኝ የቆሸሸ ነበር አስተዳደር በእዳው ላይ ያሉት። ስለዚህ ራሳቸው እንደ ሰንሰለት የተሳሰሉ የራሳቸውን ግሩፕ መስርተው ታላቁ መሪ እያሉ ሲመጻደቁብን የነበሩ ናቸው ብሎ አዲስ እንትኖችን መርተዋል። ግን ታዲያ የታሰሩት ምሁራኖችም ጋዜጠኞችም የታሰሩት እንደዛ እዛ በሚያራምዱ ሰንሰለት ወር በሚሰሩ ሰዎች ጊዜን ለምን አይለቀቁ? በስተት ነው የታሰሩት። ይቅርታ ጠይቁ፣ ፍርድ ቤቱን በነጻ ቢለቃቸው ደስ ይለኛል። ይህንን እንደው ብታወያይልኝ አሉላ ደስ ይለኛል። እወድሃለሁ፣ አከብርሃለሁ። ለጋሽ አዲሱማ እንደው ይችን መልእክት ልክ ያለው እንግዲህ ያው በአንድ ብይ ሁለታችሁ የእናንተ ስልክ ለማግኘት የመስቀል ወፍ መፈለግ ይሻላል። ደናውን እንዲህ
ባቀረብናቸውም ሆነ አድማጮች ለፕሮግራማችን ተስማሚ ባላችኋቸው ሌሎች ርዕሰ ጉዳይ ዙሪያ
እንደ ቀለላችሁ በመጻፍም ሆነ በመደወል ተሳተፉ ዘንድ እየጋበዝን
የተሳተፋችሁንም አመስግነ ለምሽት ያልነውን በዚህ ልንቋጭ ነው።
ይህ ዜማም እስከ ማጠቃለያ ዜና ያደረሳችኋል።
መልካም የአውሮፓውያን አዲስ አመት 2018።
You're the one.